አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ዶክተር ቴድሮስ አድሃኖም ለዓለም አቀፍ የጤና ድርጅት መሪነት ጠንካራ ተወዳዳሪ መሆናቸው ተገለጸ። የኢትዮጵያ የቡና ምርት እጥፍ ገቢ ለማግኘት በሚያስችል መንገድ እየተሻሻለ መሆኑ ተዘገበ የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ዋሽንግተን ፖስት ጋዜጣ በትንታኔ መልክ ያወጣው ጽሑፍ የኢትዮጵያ የጤና ጥበቃና የውጭ ጉዳይ ሚኒስትር ሆነው ያገለገሉት ዶክተር ቴድሮስ አድሃኖም ለዓለም አቀፍ የጤና ድርጅት ዋና ስራ አስኪያጅነት ከሚወዳደሩት መካከል አንዱ መሆናቸውን ጠቅሶ በአፍሪካ ህብረት በፓሲፊክና በካሪቢያን ሀገሮች የተደገፉ በሀገራቸው መልካም ስም ያላቸው ጠንካራ ተወዳዳሪ ናቸው ይላል። ዶክተር ቴድሮስ የጤና ጥበቃ ሚኒስትር በነበሩበት ወቅት የኢትዮጵያን የጤና ጥበቃ ስርዓት በሚያስደንቅ ሁኔታ ለማስፋት ችለዋል። የህፃናትና የእናቶች ሞት በብዛት ቀንሷል። ወባ በሽታ የሚሞቱ ሰዎች ቁጥርም ቀንሷል። በቀላሉ በማይደርስባቸው የገጠር አካባቢዎች የጤና ጥበቃ ስርዓት እንዲደርስ አድርገዋል። ነገር ግን ከ11 ዓመታት በፊት በኦሮሚያ ክልል ኮሌራ በሽታ በገባበት ወቅት አጣዳፊ ተቅማጥና ትውከት በሽታ ነው በማለት ኮሌራ የሚለውን ስም ከመጠቀም ሀገሪቱ ተቆጥባለች። ዶክተር ቴድሮስ አድሃኖም በሽታውን በመደበቅ ጉዳይ ይኑርበት አይኑርበት ባይታወቅም በሳቸው ስልጣን ወቅት ነው የተደበቀው። ኮሌራ ሲገባም ለዓለም የጤና ድርጅት ማሳወቅ ያስፈልጋል ይላል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ። አያይዘ ግን ጽሑፉ ካለፈው ዓመት ወዲህ አዲስ አበባን ጨምሮ በድርቅ በተመታው ሶማሊያ ክልል አጣዳፊ ትውከትና ተቅማጥ በሽታ ገብቷል። ካለፈው ጥር ወር ወዲህ በወር 3500 የሚሆኑ ሰዎች በአጣዳፊ ትውከትና ተቅማጥ እንደተያዙ አውስቷል። ኢትዮጵያ ስሙን ኮሌራ ትበለው አትበለው የሀገሪቱ መንግስት በሽታውን እየታገለ ነው። የጤና ጥበቃ ሚኒስቴር ኮሌራ ባይለውም ካለፈው ዓመት ወዲህ የኢትዮጵያ መንግስት በሽታው ወደ ገባባቸው አካባቢዎች 1200 የሕክምና ባለሙያዎችን ልኳል። 68 ዶክተሮችና 500 ነርሶች ይገኙባቸዋል። 100 የሕክምና ማዕከሎች መስርተዋል በማለት ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቁሟል። ቶማስ ፍራይደን የተባሉ ለረጅም ጊዜ የዩናይትድ ስቴትስ የበሽታ ቁጥጥርና መከላከያ ዳይሬክተር የነበሩት ሐኪም በበኩላቸው ተመራጭ ባይሆንም ኢትዮጵያ ብቻ ሳትሆን ብዙ ሀገሮች ኮሌራን አተት ብለው ለዓለም የጤና ድርጅት ያስታውቃሉ። የተለያዩ ነጻ ግምገማዎች በገለጹት መሰረት የዶክተር ቴድሮስ አድሃኖም አመራር ኢትዮጵያ በፍጥነት የህፃናትን ሞት በመቀነስና በዚህ ረገድ የሚሌኒየም ግብን በማሳካት በኩል ከጥቂት የአፍሪካ ሀገሮች አንዷ ለመሆን በቅታለች። ዶክተር ቴድሮስ ወደ 40,000 የሚጠጉ እንስት ማህበረሰባዊ የጤና ሰራተኞችን አሰልጥነው ሰዎች በእተትና በሌሎች በሽታዎች እንዳይሞቱ በማስተባበር ክትትል በማድረግ እንዲረዱ አድርገዋል። የበሽታ ቁጥጥርና መከላከያ ማዕከል ዳይሬክተር በመሆን ኢትዮጵያ ስመላለስ በማህበረሰብ የጤና አጠባበቅ አመርቂ መሻሻል አይቻለሁ። የሆስፒታል አገልግሎት ሲሻሻል፣ በሽታን የመከላከል ስርዓት ሲመሰረት ተመልክቻለሁ ሲሉ ቶማስ ፍሬደን ለዋሽንግተን ፖስት ጋዜጣ በጻፉት ደብዳቤ አስገንዝበዋል። የፋይናንሻል ታይምስ ጋዜጣ ድረገጽ የኢትዮጵያ መንግስት ልዩ ጥራት ያላቸው የቡና አይነቶች ለገበያ የሚያቀርብበትን ዘዴ ለመለወጥ ማቀዱን ጠቅሷል። የተመራጩ የአረቢካ ቡና ባለቤት የሆነችው ኢትዮጵያ በቡና አምራችነት ከዓለም አምስተኛዋ ስትሆን መንግስት ለውጥ የሚያደርገው ገበሬዎች ከፍተኛ ጥራት ያለው የቡና አይነትን በብዛት እንዲያመርቱ ለማበረታታት መሆኑን ፋይናንሻል ታይምስ ጋዜጣ ላይ የወጣው ዘገባ አውስቷል። ጠበብት እንደሚሉት የሚደረገው ለውጥ በተለይም የቡና ፍሬዎቹ ዝርያን ለይቶ በማወቅ ጥራታቸው ከፍ ያለ አይነቶችን በብዛት እንዲመረቱ የሚያደርግ በመሆኑ በዓለም ደረጃ በጥራታቸው የሚፈለጉ የቡና አይነቶች ገበያን ሊለውጥ ይችላል። ኢትዮጵያ ውስጥ የሚደረገውን የቡና ገበያ ለውጥን በሚኒስትርነት የሚመሩት ዶክተር አርከበ ዑቅባይ የኮሎምቢያን ልምድ በመከተል የሚደረገው ለውጥ ወደ ውጭ የሚላከው የኢትዮጵያ ቡና ገቢ አሁን ካለው $1 ቢሊዮን ከፍ ሊል ይችላል ማለታቸውን ዘገባው ጠቅሷል። የቡና ምርቱን በሚገባ ካከናወን ነው አሁን ከምናገኘው እጥፍ የሆነ ገቢ ልናስገኝ እንችላለን። ዓላማችን የቡናዎቹን ዝርያ ማሻሻልና ገበሬዎቹ የቡና ምርታቸውን እንዲያበራክቱና የቡና እርሻዎችን እንዲያሰፉ ማበረታታት ነው ሲሉ ዶክተር አርከበ ማስረዳታቸውን የፋይናንሻል ታይምስ ዘገባ ጠቁሟል። ከ9 ዓመታት በፊት የተጀመረው አሰራር አብዛኞቹ የተለያየ ዝርያ ያላቸው ቡናዎች አንድ ላይ ተደባልቀው ወደ ምርት ገበያ ልውውጥ ይላኩና ለጨረታ ይቀርባሉ። እንዲህ አይነቱ አሰራር ታዲያ ቡናዎቹ ከየትኛው ክፍል ወይም ዝርያ እንደመጡ ለይቶ ለማወቅ ስለማያስችል ዋጋቸው ዝቅ እንዲል ያደርጋል። ምክንያቱም የልዩ ቡናዎች ገበያ የተደባለቁትን የቡና አይነቶችን ሳይሆን ቡናዎቹ ከየትኛው ክፍል እንደመጡና ዝርያቸው ምን እንደሆነ ለይቶ ማወቅን ይጠይቃልና። አሁን የኢትዮጵያ መንግስት ባደረገው ለውጥ መሰረት ግን ወደ ምርት ገበያ የሚላኩት ቡናዎች ሁሉ ለጨረታ ከመቅረባቸው በፊት ሳይደባለቁ ተለይቶ ይቀመጣሉ። በዚህ መልክ ዝርያዎቹን ለማወቅ ይቻላል። የውጭ ሀገራት ኩባንያዎች ደግሞ ቡና አምርተው ወደ ውጭ እንዲልኩ ይፈቀድላቸዋል። ቢሮክራሲን ለመቀነስ ሲባልም መንግስት ቡናን በሚመለከት የሚያደርገው ስራ ሁሉ በአንድ መስሪያ ቤት ይንቀሳቀሳል ሲል ፋይናንሻል ታይምስ ጋዜጣ ላይ የወጣ ዘገባ ጠቅሷል። ትራቦካ የተባለ መሰረቱን ኒዘርላንድ ሲሆነው ልዩ እውቅና ያገኘ ጥሬ ቡና አቅራቢ ዋና ስራ አስፈጻሚ ሜኖ ሳይመንስ ምርጥ የሆኑት የኢትዮጵያ ቡናዎችን ዝርያ ለይተን ለማወቅ ስለሚያስችለን የተደረገው ለውጥ ትልቅ ውጤት ያስገኛል ብለዋል። የኢትዮጵያ ቡና ብዝሃነት ልዩ ነው። በዓለም ደረጃ የኢትዮጵያን አይነት ቡና ያላት ሀገር የለችም። በጥራት ደረጃ ደግሞ የኢትዮጵያ ቡና ከዓለም አንደኛ ሲሆን የኬንያና የኮሎምቢያ ሁለተኛ ናቸው ሲሉ ሜኖ ሳይመንስ ማስረዳታቸውን ፋይናንሻል ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የኬንያ ቡና አምራቾች፣ አዘጋጆችና ወደ ውጭ ላኪዎች የቡናዎቹን አይነት ዝርያ ለይተው ስለሚያውቁት ዝርያቸው ተለይቶ ካልታወቀው የኢትዮጵያ ቡና ከእጥፍ በላይ በሆነ ዋጋ እንደሚሸጡ ዘገባው አውስቷል። ኢትዮጵያ ባለፈው ዓመት 400 ሺህ ቶኖች የሚሆን የቡና ምርት እንዳመረተች ከዛም 50% ወደ ውጭ እንደተላከ ዓለም አቀፍ የቡና ድርጅት ገልጿል። ዶክተር አርከብ ዑቅባይ ግን ኢትዮጵያ ያመረተችው የቡና መጠን ከተጠቀሰው ብዛት በ50% ከፍ ያለ ሊሆን ይችላል። በደካማ ቢሮክራሲና በጥቁር ገበያ ወይም በድብቅ በሚደረገው ግብይት ምክንያት የምርቱ መጠን በሚገባ ላይታወቅ እንደሚችል ማስገንዘባቸውን፣ በቡና ምርት አያያዝ ያለውን ድክመት ማጥፋት እንፈልጋለን ማለታቸውን ፋይናንሻል ታይምስ ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እንገናኝ። በደህና ቆዩን።